ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ፕሮግራሞች ደግሞ የኮምፒውተር ፕሮግራሞች ከቀላል ከከባድ ሊሰሩ የዲስክቶፕ አፕሊኬሽኖች ሊሆኑ ይችላሉ፣ የሞባይል አፕሊኬሽኖች የዩኒቨርሲቲ ሊሆኑ ይችላሉ። የተለያዩ ሶፍትዌሮች አልጎሪትሞች ዲቨሎፕ የሚደረጉት ኮድ ተደርገው ነው ማለት ነው።
ከአምስት ሚሊዮን በላይ ዜጎችን በኮምፒውተር ቅመራ ወይም ኮዲንግ ሙያ የማብቃት መርሃ ግብሯን ይፋ አድርጋለች። ሙሉ ዘገባው በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ። የምስልና ድምፅ አቀናባሪያችንን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናደው እንሻገር። የኢትዮጵያ መንግስት ከተባበሩት አረብ ኤምሬቶች ጋር በመተባበር በሚሊዮኖች ለሚቆጠሩ ኢትዮጵያን የኮምፒውተር ቅመራ ሙያ ስልጠና ለመስጠት መዘጋጀቱን አስታውቋል። መርሃ ግብሩ በርቀቱ የስራ እድል የመፍጠር ጥረት አካል እንደሆነ የገለጹት ጠቅላይ ሚኒስትሩ ማንኛውም ፍላጎት ያለው ሰው ስልጠናውን መውሰድ እንደሚችል ተናግረዋል። የሶፍትዌር ባለሙያ የሆነው ወጣት ኩራቱ ለማ በበኩሉ የኮዲንግ ሙያ ዘርፍ ከስራ እድል ፈጠራ ያለፈ ሚና እንዳለው አመልክተዋል። ኬኔዲ አባተ ዝርዝር አለው።
በቀጣዮቹ 3 አመታት ውስጥ 5 ሚሊዮን ኢትዮጵያውያንን በኮዲንግ ሙያ ለማሰልጠን ያለመ መርሃ ግብር ዛሬ ማክሰኞ ሐምሌ 16 ቀን 2016 ዓ.ም በአዲስ አበባ ሳይንስ ሙዚየም ይፋ ሆኗል። የስልጠናው መርሃ ግብር የሚከናወነው ከተባበሩት አረብ ኤምሬቶች ጋር በመተባበር መሆኑን የተናገሩት ጠቅላይ ሚኒስትር አብይ አህመድ ዘርፉ ከስራ እድል ፈጠራ አንጻር ስለሚኖረው ፋይዳ ማስረድተዋል።
የነገ ተስፋችንን ማረጋገጥ የምንችለው በሚሊዮን የሚቆጠር ሰው ነገን በሚዋጅ ህሳቤና ድርጊት ላይ ጊዜውን የሚያጠፋ ከሆነ ነው። 5 ሚሊዮን ኮደርስ ያልነው ሰክተን ነው። የኛን ትጋት የኛን ፈጥኖ ኦፖርቹኒቲ ግራብ የማድረግ ለምምድ ፈርተን ነው እንጂ ከበረታን እስከ 7 ሚሊዮን እናሳድገው እንችላለን። መፍጠን ከቻልን ተክተን ከሰራን እድሉ ክፍት ነው። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየቱን የሰጠው የሶፍትዌር ባለሙያ ወጣት ኩራቱ ለማ ስለ ኮዲንግ ምንነት ያብራራል።
ኮዲንግ ስንል የአንድ ሶፍትዌር ወይ ደግሞ አሁን ባለው በዲጂታል ዓለም ላይ የኮምፒውተሮች የመግቢያ ባንክ ነው። ኢንስትራክሽን የሚሰጥበት ኮምፒውተሮች እርስ በራስ እንዲናበቡ የሚደረግበት መንገድ አንዱ የሚቀመረው በኮዲንግ ነው። ኮደር ስንል ወይ ደግሞ ኮዲንግ ስንል የሶፍትዌር ፕሮግራመር ወይም ዲቨሎፐሮችን ኢንዲኬት እያደረግን ነው ማለት ነው። ስለዚህ የተለያዩ የሶፍትዌር ፕሮግራሞች ወይ ደግሞ የኮምፒውተር ፕሮግራሞች ከቀላል እስከ ከባድ የሚሰሩ የዲስክቶፕ አፕሊኬሽኖች ሊሆኑ ይችላሉ፣ የሞባይል አፕሊኬሽኖች ሜቢ ዌብሳይቶች ሊሆኑ ይችላሉ። የተለያዩ ሶፍትዌሮች አልጎሪዝሞች ዲቨሎፕ የሚደረጉት ኮድ ተደርገው ነው ማለት ነው። እንደ አጠቃላይ የኮዲንግ ስንል የኮምፒውተር ፕሮግራሚንጉን የሚሰራበት ወይም የሚቀመርበት ሂደት ነው።
የምንገኝበት የዲጂታል ዓለም የኮዲንግ ባለሙያዎችን በሰፊው እንደሚሻ የጠቆመው ኩራቱ፣ ሆኖም ኢትዮጵያ እምብዛም እንዳልተጠቀመችበት የሌሎችን ሀገራት ልምድ በማንሳት ይገልጻል።
አሁን ጊዜው የዲጂታል ወርልድ ምንለው ላይ ነው ያለ ነው እና የሰው ኃይል አቅም መፍጠር በዚህ በቴክኖሎጂ ታለንት ዙሪያ ላይ እንደ ሀገርም አልተጠቀሙበት። ስለዚህ ይህንን እንትን ከማድረግ አንጻር በዚህ በኮዲንግ ላይ እንደዚህ አይነት ስትራቴጂዎችን መንደፍ ወይ እንደዚህ አይነት ነገር ማምጣት የራሱ የሆነ ጥቅም አለው ማለት ነው። ለምሳሌ የሌሎች ሀገሮችን ብናይ ፕሮፌሽናል የሰው ኃይል አውትሶርስ ይደረጋል፣ ኤክስፖርት ይደረጋል። ለምሳሌ ኢንዲያ ሊሆን ይችላል፣ ብራዚል፣ የፊሊፒንስ፣ ሲንጋፖር፣ እስራኤል፣ ብዙ ሀገሮች አሉ። በሀገራቸው ላይ ሆነው ሪሞትሊ በሀገራቸውም ተጨማሪ ኢንካም ነው፣ ገቢ ነው እና ሪሞት ስራዎችን ከመፍጠር አንጻር ይህንን እድል እየተጠቀሙ ነው። እንደ ሀገር ኢትዮጵያ ብዙም ተጠቅማለች ብዬ አላስብም። የቴክኖሎጂ ታለንቶችን ማብቃት በራሱ ብዙ አይነት የሪሞት ስራዎችን እንዲሰራ ያደርገናል። እንዲሁም ደግሞ በሀገራችን ውስጥም ሀገር ላይ የሚፈጠሩ አሁን ብዙ ስራዎች ዞሮ ዞሮ ከዚህ ከዲጂታል ጋር የሚያያዙ ናቸው። ኢመርጂንግ ቴክኖሎጂ የምንላቸውን ቴክኖሎጂዎች አርቲፊሻል ኢንቴሊጀንስ፣ ቢግ ዳታ፣ ዳታ ሳይንስ እያልን የምንሄዳቸው ነገሮች በሙሉ የሰው ኃይልን በጣም ከፍተኛ ሁኔታ ዲማንድ የሚያደርጉ ናቸው። ኦልሬዲ ሀገራችን ላይም አሉ እንደዚህ አይነት ስራ የሚሰሩ ብዙም ምንትን ባይባልም የተለያዩ ካምፓኒዎች አሉ። የፕሮፌሽናል የሰው ኃይሎችን አውትሶርስ የሚያደርጉ ጅምር እንትኖች አሉ። ውስን የሆኑ የፕሮፌሽናል እንትኖች ናቸው አሁን ሪሞት ስራ የሚሰሩት። የተደራጀ ደግሞ የሰው ኃይል ፕሮፌሽናል ግን በሆነ መልኩ ሲበቃ ደግሞ አይ ቲንክ ማርኬቱ ሼር የምናደርግ ይመስለኛል።
ዓለምን እያስተሳሰረ ያለው የቴክኖሎጂ ዘርፍ በተለያዩ ሀገራት ትብብር የሚከናወን መሆኑንም የጠቀሰው የሶፍትዌር ባለሙያው ኩራቱ ኢትዮጵያ የዘርፉን ባለሙያዎች በብዛት ማብቃት ከቻለች በዚህ ስርዓት ውስጥ የመጠቀም እድል እንደሚኖራትም አስረድቷል። ከተባበሩት አረብ ኤምሬቶች ጋር በመተባበር የሚከናወነው የኮዲንግ ስልጠና መርሃ ግብሩ ዝንባሌውና ፍላጎቱ ላላቸው ኢትዮጵያውያን ሁሉ ክፍት መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል።
ወላጆች ልጆቻቸውን በማስመዝገብ መምህራን ልጆች ተማሪዎቻችን በማስመዝገብ የመንግስት ሰራተኛ የሆኑ ማንኛውም ፍላጎት ያላቸው ሰዎች በየተቋሞቻቸው ይህንን ፈተና እንዲፈተኑ ኢንካሬጅ ማድረግ አለብን። ምክንያቱም ሰርቲፊኬሽኑ ዋናው ነገር ኮዲንግ ሎካሊ መማር ትችላላችሁ፣ ግን በዚህ ሰርቲፋይ ስንሆን በቅርቡ የጀመርነው ሪሞት ጆብ በቢፒኦ የሚሰራው የአውትሶርሲንግ ስራ በከፍተኛ ደረጃ ትልቅ ማርኬት ሊፈጥር ስለሚችል ሰርቲፋይድ ወጣቶች እንድትሆኑ አደራ ማለት ፈልጋለሁ። ቨርቹዋል ስለሆነ ስልጠናው እንደ ሌሎች ጉዳዮች በብሔር በሃይማኖት ፖለቲካ አይሰራበትም። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል።
ጠቅላይ ሚኒስትሩ በብዙ ዘርፍ እያገዘችን ነው ያሏትን የተባበሩት አረብ ኤምሬቶችንና መሪዋን ሼህ መሐመድ ቢን ዛይድን በንግግራቸው ደጋግመው ሲያመሰግኑም ተደምጠዋል። ጠቅላይ ሚኒስትሩ ወደ መሪነት ከመጡበት ጊዜ አንስቶ የተባበሩት አረብ ኤምሬቶች በኢትዮጵያ የፋይናንስና ኢኮኖሚ እንዲሁም በከፍተኛ የገንዘብ ወጪ በሚገነቡ ፕሮጀክቶች ላይ የጎላ ተሳትፎ በማድረግ ላይ እንደምትገኝ ይታወቃል። በጠቅላይ ሚኒስትር አብይ አነሳሽነት ከሚገነቡ ፕሮጀክቶች ውስጥ አንዳንዶቹ በተባበሩት አረብ ኤምሬቶች ድጋፍ መከናወናቸውን ጠቅላይ ሚኒስትሩ በተለያዩ ጊዜያት ገልጸዋል። የሌሎች ፕሮጀክቶችን የገንዘብ ምንጭና የኦዲት ጉዳዮችን አስመልክቶ ከዚህ ቀደም ከህዝብ ተወካዮች ምክር ቤት አባላት ጥያቄ ተነስቶላቸው ምክር ቤቱ ባላጸደቀልኝ በጀት ሊጠይቀኝ አይችልም ማለታቸው አይዘነጋም። ዛሬ ይፋ የሆነው 5 ሚሊዮን የኢትዮጵያ ኮደሮች መርሃ ግብር በሳይንስና ቴክኖሎጂ ሚኒስቴር አስተባባሪነት እንደሚመራ በዝግጅቱ ላይ ተመልክቷል።
ወደ ቀጣይ ዘገባ ስናልፍ ኢትዮጵያ ወጣት ተፈተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው አዳጊዎች ከጥፋታቸው ተምረው ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተደጋጋሚ ይነገራል። የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋም ይህንን ችግር ለመቅረፍ ጥረት እያደረገ ይገኛል። በቅርቡ ስላካሄደው አንድ የህግ መርሃ ግብር የስልታዊ ሙግት አስተባባሪ የሆኑትን ሜሮን ተስፋዬን አነጋግረናቸዋል። በመቀጠል ይሰማል።
ከዘጠኝ ዓመት በታች ያለ አንድ ግለሰብ በወንጀለኛ መቅጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች እንደ ወንጀለኛ አይቆጠሩም፣ የወንጀል ኃላፊነትም የለባቸውም። ከዘጠኝ ዓመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐ ብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐ ብሔር ህጋችን ይደነግጋል ወይም ያስቀምጣል። 9 ዓመት እስከ 15 ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከ15 ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው።
እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል?
በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ ለአዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ይሆናል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንተግሬት መሆን የሚችሉበት እድሜ ክልል ውስጥ ስላሉ እነኚህን ወጣቶች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይሄን የሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጣው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው።
መልካም። እንግዲህ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብሎ የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙ ችግሮች ምን አይነት ናቸው?
ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መቅጫ ስነ ስርዓት ህጉ መሰረት በአንቀጽ 172 መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ውስጥ ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህም የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህፃናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነ ስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና የወንጀለኛ መቅጫ ስነ ስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል፣ ያለ በቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለ በቂ ምክንያት የመታሰር ሰለባዎች፣ ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በህጉ መሰረት የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል፣ ወይም ደግሞ የፍርድ ቤቱን ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውንና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለ፣ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል፣ በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ።
ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማሰባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከእነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ?
ቅድም እንደነገርኩ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድን ነው ኃላፊነቴ? ህፃኑ ተምሮ ወደ ማህበረሰቡ እንዲቀላቀል ምን መደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህጻናትን ይዘው የሚሄዱት። ያቀሙት ስምምነት አለ። ስለዚህ እንደዚህ አይነት ስልጠናዎች፣ በወጣት አክቲቪስት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸው የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በጠጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የህፃናትን ወይም ደግሞ የወጣት አጥቂዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው።
እጅግ በጣም አመሰግናለሁ ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነሽ። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን።
አመሰግናለሁ።
በመቀጠል ደግሞ ስመኝሽ ቆየ በቀለም ትምህርት ዘርፍ የላቀ ውጤት ስላስመዘገበ ትውልድ ኢትዮጵያ ወጣት ያጠናቀረችውን ታሰማናለች።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ ባለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7ቱም ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ ዬል፣ ፕሪንስተን፣ ኮሎምቢያ፣ ብራውን፣ ኮርኔል እና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same.
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤት ናውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበር። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበር። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበር።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውን እና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛው ቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ባለፈው ሚያዝያ ወር ላይ ዩኒቨርሲቲውን ሄጄ ጎብኝቻለሁ። ብዙ ተማሪዎችንም ተወቅያለሁ። በዩኒቨርሲቲው ስር የሚገኘው የኢትዮጵያና ኤርትራውያን ማህበርም በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሐሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው።
ይህ ብቻ አይደለም። ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም SAT ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከንበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየአመቱ ፈተናውን ከሚወስዱ ከ2 ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 1% የሚሆኑት ብቻ ናቸው።
When I was in the exam room, I felt like
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ ይመስለኛል አልኩት። ስቀልድ ይሁን ታውቀኝ ሆኜ አላውቅም። ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከሁለት አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ጠብቄዋለሁ። አሁን ለምሳሌ ትንሽ ወደኋላ እንዳለግ ያደረገኝ ነገር ምንድን ነው? ኤርሊ ዲሲሽን አፕላይ አድርጎ ነበር ለየል። ኤርሊ ዲሲሽን ላይ ኢትስ ኖት ባይንዲንግ እና ዴፈራል ውስጥ ገብቶ ነበር። ትንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበረ ማለት የተወሰነ ነገሮች ሊኖሩት ይችላሉ። አንድ ሁለት ሶስት ላይ ጠፋም ይችላል። ግን ሰባት ሁሉም ያገኛል ብዬ አልጠበቅኩም ነበር። ኢቨን የልንም አልጠበቅኩም ነበር። ግን ያው የል ኢቨን ሬግለር አፕሊኬሽን ሳይክል ውስጥም አክሰፕት አድርገውታል። ትልቅ ደስታ ነው። ቤተሰብም ትልቅ ልሽ የልፋት ዋጋችንም ነው። የእሱም ልፋት ነው የቤተሰቡም። ይሄ የኛ የኔና የእናቱ ብቻ ሳይሆን የአያቶቹም የአክስቶቹም ልፋት አለበት።
ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርምሽ ሁኔታ እስከ አምስተኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካደሚክ ሆምወርክም ወይም ክላስ ወርክም ወይም ስራ ውጭ ብዙ ኤክስትራ ነገሮች እንሰራ ነበር። ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር። በጣም መጽሐፍም ያነባል። ከዛ ውጭ ኢቨን በቲቪ ደረጃ በሚባል ቲቪ አይቀርም ለልጆች መቼም፣ ከካርቶን ወይም ልጆች ፕሮግራም ከማየት ውጭ ብዙ ጊዜ የተወሰነ ጊዜ እንሰጠዋለን። ከዛ ውጭ ለምሳሌ እንደ ናሽናል ጂኦግራፊ፣ ሂስትሪ ቻናል፣ ዲስከቨሪ ቻናል እነሱ ላይ በጣም ትኩረት እናደርግ ነበረ። እንደ ፋሚሊም ቁጭ ብለን የምናየው እሱ ራሱ ጀነራል የሆነ እውቀቱን በብዙ መንገድ ከሳይንስ፣ ከሂስትሪ፣ ከጂኦግራፊ እና ከናቹራል ሪሶርስ ያሉትን የተለያዩ ኢንፎርሜሽኖችን በዛ መንገድ ማግኘት ይችላል። እንደ ኢንተርቴንመንትም ነው እንደ ትምህርትም ነው።
የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጪ ደግሞ በቅድስት ሥላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
እኔ
በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ እሮጥ ነበረ፣ ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት የአቅሜን መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲ በምናመለከትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብዕና ያላቸው፣ ስለ ማህበረሰባቸው የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ኤታን ለስኬቱ ትልቁን ድርሻ የሚሰጠው ለቤተሰቦቹ በተለይ ደግሞ ለወላጆቹ ሲሆን፣ አባቱም የወላጅ ክትትል ለልጆች ስኬት ትልቅ ቦታ እንዳለው በልጃቸው ማየታቸውን ነው የሚገልጹት።
ትልቁ ነገር ሁሉም ልጆች አንድ አይነት አይደሉም። ግን ሁሉም ልጆች በቂ የሆነ ምንድን ነው ወላጅ ብዙ ጊዜ ወላጅ የልጁን አቅም ማየት ይገባዋል። ልጄ ምንድን ነው ኢንትረስቱ፣ ምንድን ነው የሚወደው እና ያንን ነገር ወደዛ መንገድ የሚወስደውን ነገር በተለያዩ ነገሮች ጋይደንስ እና ሳፖርት መስጠት አለበት። ሌላው ደግሞ ቻሌንጅ መደረግ አለባቸው ልጆች። የኔ አመለካከት ነው። የአመለካከት ምንድን ነው? ማንኛውም ልጅ ብዙ ጊዜ አሁን ቀርቷል የቻሌንጅ መደረግ። እኔ አሁን ኢተን ዜሮ ክላስ ያለ ሁለተኛ ክፍል ዶክተር መጽሐፍቶች ነው እንዲያነብ እንዲሰራም ሰጠው። አንደኛ ክፍል ሲሆን የሶስተኛ ላይክ አድቫንስ እያደረኩ ነው ቻሌንጅ ማድረገው አንዳንድ ነገሮች እና ቻሌንጅ ግዴታ አንድ መቶ ለመቶ ያመጣል ማለት አይደለም፣ ግን ከዛ ላይ ያሉትን ድክመቶች አብረ በመስራት እና ስፔሻሊ ከኪንደርጋርተን እስከ ሚድል ስኩል እስከሚደርሱ ድረስ የወላጅ ክትትል በጣም ወሳኝነት አለው ለልጆች። ያ ቤዙ ነው ነው።
ወቅታዊ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
That's the question everybody asks.
ብዙ ሰው ይጠይቀኛል። የማደርጋቸውን ነገሮች የማደርገው አላማዬ እሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ሊይዝ ይችላል ወይንም ፖለቲካ ውስጥ ገባለሁ። ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 ዓመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ አቀበለዋለሁ።
ኤታን ግን በአንድ ነገር እርግጠኛ ነው።
የሆነ ባለው ነገር በጣም ደስተኛ ነኝ። በጣም ብዙ እድል አለ። ብዙ የሚሰራ ነገር እንዳለና ብዙ ልጠቀማቸው የሚችላቸው ነገሮች እንዳሉም ይሰማኛል። ትምህርት እስኪጀምር ወደ ኮሌጅ እስከሚሄድ ቸኩያለሁ። አሁን ግን በዙሪያ የሆነ ላለው ነገር በጣም አመስጋኝ ነኝ። የሚቀጥለውን ለማየት ደግሞ ጓጉቻለሁ።
ኤታን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በመቀጠል ደግሞ ለኬንያ አርብቶ አደር ማህበረሰብ የኮምፒውተር መርሃ ግብሮች ቅመራን ለማስተማር እየተደረገ ስላለው ጥረት እንነግራችኋለን። በዚህ በሰሜን ኬንያ እንዳለው ከብት አርቢ ማህበረሰብ አባላት ያሉት የትምህርት ዕድል ሳያገኙ ቆይተዋል። አሁን ላይ ግን የሀገሪቱ መንግስትና የረድኤት ድርጅቶች ለውጥ ለማምጣት እየተንቀሳቀሱ ይገኛሉ። ይህንን ለማሳካት ደግሞ ርቀው በሚገኙ ቀጠናዎች የዲጂታል ትምህርት መርሃ ግብርን በማስተዋወቅ ላይ ይገኛሉ። እነርሱ እንደሚሉት የመርሃ ግብሩ ግብ የከብት አርቢውን ማህበረሰብ ቀጣይ ትውልድ የኮምፒውተር ቅመራን በመሰሉ ዘመናዊ ክህሎቶች ብቁ ማድረግ ነው። ፒዩሪቲ ኪኖቲ ሌዋ የዱር ህይወት እንክብካቤ በተሰኘ ተቋም ውስጥ የትምህርት ጉዳይ ኃላፊ ናቸው።
There is no way for them to be exposed. It's difficult for them to have trip
to technology ጋር የሚገናኙበት መንገድ አልነበረም። የቴክኖሎጂ ውጤቶችን ወደሚያዩበት ስፍራ ጉዞ ማድረግም ለእነርሱ ከባድ ሆኖ ቆይቷል። እዚህ የሞባይል ስልክ ትስስር ባለመኖሩ ኦን ሊሆን አይችልም። ቤታቸው ውስጥ ቴሌቪዥን የለም፣ የእጅ ስልኮችም የሉም። ቴክኖሎጂ ለእነሱ እንግዳ ሆኖ ቆይቷል። ስለሆነም ቴክኖሎጂን ወደ መማሪያ ክፍሎች ማምጣት የህፃናቱን አቅም ያጠነክራል።
የ14 ዓመቷ ክሪስቲን ኪንያጋ ከመርሃ ግብሩ ተጠቃሚ ተማሪዎች መካከል አንዷ ናት። ስልጠናው ከከብት እርባታ የተሻገረ መልካም እድሎች መኖራቸውን እንድትረዳ እንዳገዛት ትናገራለች።
ለህይወቴ አጋዥ በመሆኑ ትምህርት መልካም ነገር ነው። ወደ ትምህርት ቤት ሄጄ አላውቅም ነበር። ዘወትር የአባቴን ፍየሎች ነበር ሳግድ የቆየሁት። አንድ ቀን ግን ታላቅ ወንድሜ ወደ ትምህርት ቤት ከመሄድ ይልቅ ስለምን ከብቶችን ሳግድ እንደሙል ጥያቄ አቀረበ። አባቴ ወደ ትምህርት ቤት እንድመጣ አልፈለገም ነበር።
በከብት እርባታ ላይ የተመሰረተውን የአካባቢው ሰዎችን ህይወት ወደ ትምህርት ማዞር የረጅም ጊዜ እቅድ ነው። ጆን ፓርዱሲን የመሰሉ የአካባቢው ሽማግሌዎች የህዝብ ቁጥር እየጨመረ የአየር ሁኔታውን በተፈጥሯዊ ሀብቶች ላይ ጫና እያሳደረ በመጣበት በአሁኑ ሰዓት መርሃ ግብሩ በእጅጉ አስፈላጊ እንደሆነ ይናገራሉ። በዚህ ስፍራ ለግጦሽ የሚሆን ሳር ባለመኖሩ ምክንያት ምንም አይነት ላሞች የሉም ማለት ይቻላል። አረንጓዴው ሳር ገና መብቀል ከመጀመሩ በአንዴ ተግጦ ያልቃል። የህዝቡ ቁጥር እየጨመረ የግጦሽ መሬቱ እየቀነሰ በመምጣቱ ሀብታችንም መመናመን ይዘዋል ያሉት ተማሪዎች በትምህርት ቤት ውስጥ እንዲቆዩ ማድረግ ለዚህ ማህበረሰብ አስቸጋሪ ነው። የግዛቱ ባለስልጣናት ተማሪዎች ትምህርታቸውን እንዲከታተሉ የሚያበረታቱ መላዎችን እየፈለጉ እንደሆነ ይናገራሉ። ከነዚህ መካከል አንዱ የምገባ አገልግሎት ነው። ኤሪክ ባንዲ የሲያሎ ግዛት የትምህርት ጉዳዮች ባለስልጣን ናቸው።
We also offer incentives in terms of providing food.
ትምህርት ቤቶች የምገባ መርሃ ግብር ስር ምግብ በማቅረብ ተማሪዎችን እያበረታታ እንገኛለን። በቀን አንድ ጊዜ ምግብ እንዲያገኙ ይደረጋል። ይሄ ተማሪዎች ወደ ትምህርት ቤት እንዲመጡ ያግዛል። እንደውም አንዳንዶቹ ተማሪዎች ወደዚህ የሚመጡት ምግብ በቀን አንድ ጊዜ የሚያገኙበት ስፍራ መሆኑን በማወቃቸው ነው ያሉት። በሰሜን ኬንያ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።